የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 17 2010 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም ቆንጂት ታዬ ነኝ።
ደቡብ ኢትዮጵያ ውስጥ በተፈጠሩ ግጭቶች ለተፈናቃዮች 22 ሚሊዮን ዶላር እርዳታ እንደሚያስፈልግ የተባበሩት መንግስታት ድርጅት አስታወቀ።
People are sleeping in the open. They have a single sheet of tarpaulin, often sleeping in dirt or mud.
ሰው የሚተኛው ገላጣ ሜዳ ላይ ነው። ነጠላ፣ የፕላስቲክ ልብስ ብቻ ነው ያላቸው።
የIOM ቃል አቀባይ ጆን ሚልማን ናቸው። በአብይ ርዕስ ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ደቡብ ኢትዮጵያ ውስጥ በተጎራባች ማኅበረሰቦች መካከል በተፈጠሩ ግጭቶች ለተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎች ሕይወት አድን እርዳታ ለማድረስ 22 ሚሊዮን ዶላር እንደሚያስፈልግ የተባበሩት መንግሥታት የፍልሰት ድርጅት አይኦኤም አስታውቋል። በአካባቢው ሰዎች አሁን ያሉበት ሁኔታ እጅግ አሳሳቢ መሆኑን እንዲሁም ሰው የሚተኛው ሜዳ ላይ መሆኑን የሚለብሰውም ላስቲክ መሆኑን የመንግስታቱ ድርጅት የፍልሰት ድርጅት አይኦኤም ቃል አቀባይ ጆን ሚልማን ለቪኦኤ ገልጸዋል። በአብይ ርዕስ ዘገባለን።
የተባበሩት አረብ ኤሚሬቶች መንግስት ለኢትዮጵያና ለኤርትራ መሪዎች የሀገሪቱን ከፍተኛ ሽልማት ሰጥቷል። ብርሃነ በርሀ ከአስመራ ዘገባ ልኳል።
የተባበሩት ኤምሬት ለፕሬዚደንት ኢሳያስ አፈወርቂና ለኤፌድሪ ጠቅላይ ሚኒስትር ዶክተር አብይ በሁለቱ ሀገሮች መካከል ዘላቂ ሰላም ለማስፈን በወሰዱት መነሳሳትና ላደረጉት ጥረት የአገሯን ከፍተኛ የዛይድ ኒሻን እንደሸለመቻቸው የኤርትራ ዜና አገልግሎት ገልጿል። ዛሬ ሐምሌ 17 በአቡዳቢ በተካሄደው የሽልማት ስነ ስርዓት የተባበሩት ኤምሬት አልጋብራሽ ሼክ መሐመድ ቢን ዛይድ አልናህያን ፕሬዚደንት ኢሳያስንና ጠቅላይ ሚኒስትር አብይን የአገሮቻቸውን ዝምድና ወደ ነበረበት ለመመለስ የወሰዱትን ተነሳሽነት ቁርጠኛና ተምሳሌታዊ ሲሉ ካደነቁ በኋላ ሀገራቸው ይህን የሰላም ጅማሬ እንደምትደግፈውና በተቻላት አቅምም እንደምትሰራ አረጋግጠዋል። የሶስቱ አገሮች መሪዎች በቀጠናው መደረግ ስላለበት የመረዳዳትና መተባበር ምክክር ካደረጉ በኋላ የጋራ መግለጫ ማውጣታቸውም ተጠቅሷል። በኤርትራና ኢትዮጵያ መካከል የተደረሰው የሰላም ስምምነት በአገሮቹ መካከል ጥሩ ጉርብትናና በቀጠናው መተጋገዝን ለማጎልበትና ወደፊት ለማስኬድ የሚያስፈልገውን ድጋፍ ለማሟላትም ዝግጁ እንደሆነች ተገልጿል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ኤርትራ በምጽዋ ወደብ በኩል የኢትዮጵያን ወጪና ገቢ ንግድ ለማስተናገድ ዝግጁ መሆኗን የኢትዮጵያ የዜና አገልግሎት ዘግቧል። የወደቡ አስተዳዳሪ አቶ ላይኔ አስፋሃለይ ለኢዜአ እንዳሉት የምጽዋ ወደብ አገልግሎቱን ለመስጠት የሚያስችል አስፈላጊ እድሳት ተደርጎለት ዝግጁ ሆኗል። በመጀመሪያው በረራ ወደ ኤርትራ ያቀናው የኢትዮጵያ ልዑክ ቡድን ወደቡ ያለበትን ሁኔታ ለመጎብኘት ወደ ስፍራው አቅንቶ ነበር። በዚያ ወቅት የወደቡ አስተዳዳሪ ምጽዋ እንደገና የኢትዮጵያን ወጪና ገቢ ንግድ ለማስተናገድ መታደሱን ተናግረዋል። በስፍራው ተገኝተው የነበሩ የቀድሞ የኢትዮጵያ የንግድና ዘርፍ ማህበራት ፕሬዚደንት አቶ ሰሎሞን አፈወርቂ ወደቡ ሁለቱም ሀገሮች በኢኮኖሚው ረገድ መተጋገዝ የሚችሉበት ትልቅ እድል እንዳለው ነው የገለጹት። ባለሀብቶችን በስፍራው ተገኝተው በወደቡ ለመጠቀም ዝግጁነታቸውን ገልጸው ከረጅም ጉዞና ተጨማሪ ወጪ ይታደገናል ብለዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ኬንያ ግዙፉን በአነስተኛ ገቢ የሚተዳደሩ ሰዎች የሚኖሩበትን ሰፈር መንገድ ለመስራት በሚል አፈራርሳ ሰውን ለመጠለያ አልባነት ዳርጋለች ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አወገዘም። ዓለም አቀፉ የመብቶች ተሟጋች ቡድን በሰፈር ውስጥ የሚገኝ ትምህርት ቤት ሲፈርስ የሚያሳይ ቪዲዮ ዛሬ በትዊተር አሰራጭቷል። ዋና ከተማይቱ ናይሮቢ ጠርዝ ላይ የሚገኘው ኪቤራ የሚባለው ቀበሌ ከ400,000 በላይ ነዋሪዎችን አቅፎ የቆየ ሲሆን ከሰፈሩ የተወሰነው ክፍል የሚፈርሰው የከተማይቱን የትራፊክ መጨናነቅ ለመቅረፍ የሚረዳ አዲስ መንገድ ለመገንባት መሆኑ ታውቋል። ከአሁን ቀደም ለዚሁ ፕሮጀክት ከመንደሩ የተወሰነ ቦታ የፈረሰ ሲሆን መንግስት በቀጣይነት ለሚፈርሱ ቤቶች አስቀድሞ ነዋሪውን እንደሚያስታውቅና ካሳም እንደሚከፍል ቃል ገብቶ ነበር። የትናንቱ ቤት የማፍረስ እርምጃ ግን ሳይነገራቸው በድንገት እንደተፈጸመ ነዋሪዎቹ አመልክተዋል። የኬንያ ከተማ መንገዶች ባለስልጣን ወንጀላውን አስተባብሎ አምነስቲን የገንዘብ መዋጮ ለመሰብሰብ ብላችሁ አትዋሹ ማለቱን የኬንያ መገናኛ ብዙሃን ዘግበዋል።
የደቡብ ሱዳን መንግስት የስልጣን ዘመኑን በተጨማሪ 3 ዓመት ለማራዘም የወሰደውን እርምጃ በማውገዝ የሀገሪቱ መሪዎችም የሰላም ስምምነት ላይ ለመድረስ ከልብ እንዲደራደሩ የጠየቀውን የዋይት ሀውስ መግለጫ ጁባ ነቀፈችው። የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ከትናንት በስቲያ እሁድ ባወጡት መግለጫ የደቡብ ሱዳን መሪዎች ሲቪል ማህበረሰቦችን፣ አብያተ ክርስቲያናትን፣ ሴቶችንና ሌሎችንም ከዚህ ቀደም የተገለሉ ወገኖች ያሳተፈ ድርድር እንዲያካሂዱ ዩናይትድ ስቴትስ ማሳሰቧን አስታውቀው ነበር። በልሂቃን ብቻ የሚደረግ የጠበበ ውል ዞሮ ዞሮ የሌላ ግጭት ዘር ከመዝራት ሌላ ፋይዳ አይኖረውም ብሏል መግለጫው። ፕሬዚደንት ሳልቫኪርና የአማጽያኑ መሪ ሪያክ ማሻር ለሀገሪቱ እውነተኛ ሰላም የሚያስፈልገውን አመራር አላሳዩም ሲል መግለጫው ጨምሮ ነቅፏቸዋል። መሪዎቹ ለሰላም፣ ለመልካም አስተዳደር፣ ለገንዘብ ተጠያቂነት ቁርጠኝነት የማያሳዩ ከሆነ ዩናይትድ ስቴትስ ለሽግግር መንግስቱ ዋስትናም ሆነ የገንዘብ ድጋፍ አታደርግም፣ ከተባበሩት መንግስታት ድርጅትም ተጨማሪ ድጋፍ እንድታገኝ አትሟገትለት ትም ብሏል። አያይዞ የደቡብ ሱዳን መንግስት ትናንት በሰጠው ምላሽ ዩናይትድ ስቴትስ እንደኛ ላለ ወዳጇ እንዲህ ያለ ነቀፌታ መሰንዘር ባልተጠበቀባት ነበር ብሏል።
በዚምባብዌ ፕሬዚደንታዊና የፓርላማ ምርጫዎች የሚካሄዱበት ጊዜ እየተቃረበ ባለበት በዚህ ወቅት ውጥረቶች እያየሉ መጥተዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አስጠንቅቋል። ቢሮው በተጨማሪም መንግሥትና የፖለቲካ ፓርቲዎች በሙሉ ምርጫዎቹ በሰላማዊ መንገድ መፈጸማቸውን እንዲያረጋግጡ አሳስበዋል። ሊሳ ሽላይን በዚህም ላይ የድርጅቱ ዋና ጽሕፈት ቤት ከሚገኝበት ከጄኔቫ የላከችው ዘገባ ደርሶናል። ሰሎሞን ክፍሌ ይዞታል።
በዚምባብዌ የቀድሞው ፕሬዚደንት ሮበርት ሙጋቤ ከ37 ዓመታት በኋላ ባለፈው ኅዳር ሥልጣን እንዲለቁ ከተገደዱ ወዲህ የፊታችን ሰኞ ምርጫ ሲካሄድ የመጀመሪያው ይሆናል። በሙጋቤ አስተዳደር ወቅት የምርጫዎችን ውጤት ይወስኑ የነበሩ በመንግሥት የተደራጁ አመጻዎች በአሁኑ ወቅት አይታዩም። የምረጡኝ ዘመቻዎቹ የተካሄዱት በሰላም ነው። የተባበሩት መንግሥታት የሰብአዊ መብቶች ቢሮ ቃል አቀባይ ሊዝ ትሮሴል ሲናገሩ በሐራሬ ሰላማዊ የሕዝብ ስብሰባዎችና ሰልፎች ሲካሄዱ ማየት አበረታች ነው ብለዋል።
We remain concerned, however, at the increasing number of reports, particularly in some rural areas, of voter intimidation.
በተለይ በገጠሩ ግን መራጮችን ማዋከብና ማስፈራራት እንዲሁም ሰዎችን ያስገደዱ በፖለቲካ ስብሰባዎች ላይ እንዲገኙ ማድረግ መኖሩን የሚያመለክቱ ዘገባዎች በብዛት መውጣታቸው ያሳስበናል።
የሀገሪቱ ሕገ መንግሥት 270 መቀመጫዎች ባሉት ምክር ቤት ውስጥ 60 መቀመጫዎች ለሴቶች እንዲሆን ያዛል። ያም ሆኖ ግን የዓለሙ ድርጅት ቃል አቀባይ ትሮሴል ለአሜሪካ ድምፅ ሲናገሩ እንስት የፖለቲካ እጩዎች ወከባና ማስፈራራት እየደረሰባቸው ነው ብለዋል። ይህን አይነቱና ሌሎችም ተግባሮች አሁንም ሆነ ወደፊት ሊፈቀድ አይገባም። ዚምባብዌያውያን የሚያስፈልጋቸው አስተማማኝ፣ ነጻና ከፍርሃት የጸዳ የምርጫ ሂደት ነው ሲሉም ቃል አቀባዩ አስገንዝበዋል።
ከአሜሪካ ድምፅ የሚተላለፍላችሁን ዜና ነው እያደመጣችሁ ያላችሁት። ቀሪዎቹን ዜናዎች ደግሞ ቆንጂት አጠራጥር አድርጋ ታሰማናለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሩሲያ በመጪው ኅዳር በሚካሄደው የምክር ቤት አባላት ምርጫ እሳቸው ከሚፈልጓቸው ሪፑብሊካን እጩዎች ጋር የሚፎካከሩ ዲሞክራቶች እንዲያሸንፉ በርትታ መስራቷ አይቀርም ሲሉ ተናገሩ። የዩናይትድ ስቴትሱ መሪ በትዊተር ባወጡት ቃል ሩሲያ በመጪው ምርጫ ብርቱ ትግል እንደምታደርግ እጅጉን እሰጋለሁ ነው ያሉት። ከኔ ይበልጥ ሩሲያ ላይ የጠነከረ ፕሬዚደንት ኖሮ ስለማያውቅ ለዲሞክራቶች መሟሟታቸው አይቀርም፣ ትራምፕን አይፈልጉማ ብለዋል በትዊተር። የእስራኤል የጦር ኃይል አየር ክልላቸው ከተማችን የገባ የሶሪያ የጦር አውሮፕላን መተን ጥለናል ሲል አስታወቀ። የእስራኤል ወታደራዊ ቃል አቀባይ ለተና ኮሎኔል ጆናታን ኮርኒ ከስባውጡት መግለጫ የሶሪያው ተዋጊ ጀት በከፍተኛ ፍጥነት እየበረረ እስራኤል ያየል ክልል መጠጋቱንና ልክ ክልሉን ጥሶ ሲገባ ሁለት ሚሳኤል እንደተተኮሰበት ገልጸዋል። የሶሪያ መንግስት የዜና ማሰራጫዎች ግን አውሮፕላኑ የተተኮሰበት ሶሪያ ክልል ውስጥ በአማጽያን ላይ ጥቃት በማካሄድ ላይ ሳለ ነው ብለዋል። በመጨረሻም ሰሜን ኮሪያ በሰሜን ምዕራባዊ ጠረፏ በሚገኘው ሶሄ የሳተላይት ጣቢያዋ ያሉትን ዋና ዋና ጣቢያዎች ማፍረስ መጀመሯን በቅርቡ የተገኙ የሳተላይት ምስሎች ማሳየታቸውን 38 ኖርት የተባለ ዩናይትድ ስቴትስ የሚገኝ የሰሜን ኮሪያ ተከታታይ ቡድን ተናገረ። የቡድኑ ተንታኝ ጆሴፍ በርሙዴዝ በሰጡት ቃል ሰሜን ኮሪያ ይህን ማድረጓ መሪዋ ኪም ጆንግ ኡን ከሚስተር ትራምፕ ጋር ሲንጋፖር ላይ ባደረጉት ንግግር የገቡትን ቃል ተግባራዊ የሚያደርግ የመጀመሪያ ትልቅ እርምጃ ነው ብለውታል። ትናንት ፕሬዚደንት ትራምፕ የሰሜን ኮሪያ የኒውክሌር መሳሪያ ፕሮግራሟን እንድታበቃ የቀጠለው ድርድር እጅጉን አስደስቶኛል ማለታቸው ተጠቅሷል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሐምሌ 17 2010 ምሽት ፕሮግራማችን ነው።
ለሁለቱ አገሮች መሪዎች ለህዝባቸው እና ለአካባቢ ባደረጉት አስተዋጽኦ ይህንን ሽልማት ያበረከቱ መሆኑን በሽልማቱ ወቅት የተገለጠበት ሁኔታ አለ።
አቶ ፍጹም አረጋን የሰማችሁት የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ናቸው። በኢትዮጵያና በኤርትራ መካከል ስለወረደው ሰላም ከተደረገ ውይይት የተቀነጨበ ነው። በምሽቱ በስፋት ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ
ደቡብ ኢትዮጵያ ውስጥ በተጎራባች ማኅበረሰቦች መካከል በተፈጠሩ ግጭቶች ለተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎች ሕይወት አድን እርዳታ ለማድረስ 22 ሚሊዮን ዶላር እንደሚያስፈልግ የተባበሩት መንግሥታት የፍልሰት ድርጅት አይኦኤም አስታውቋል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
የተባበሩት መንግሥታት ድርጅት በጌዴዮና በምዕራብ ጉጂ አካባቢዎች በተፈጠረው ግጭት 400 ሺህ ተፈናቃዮችን ለመርዳት ብዙ ሚሊዮን ዶላር እንደሚያስፈልገው ነው የገለጸው። በእነዚህ ሁለት ማኅበረሰቦች ድንበር ላይ በከብት የግጦሽ መሬትና የውሃ ምንጭ ይገባኛል ጥያቄ በደረሱ ግጭቶች ካለፈው ሚያዝያ ወዲህ የተፈናቀለው ሕዝብ ብዛት 970 ሺህ ደርሷል። የዓለም አቀፉ የፍልሰተኞች ድርጅት ቃል አቀባይ ጆል ሚልማን እንዳሉት በዚህ ፈጣን የሕዝብ መፈናቀል ሳቢያ ሕይወት ጠፍቷል፣ መሠረታዊ አገልግሎቶች ተቋርጠዋል፣ ተቋማት ወድመዋል። አይኦኤም በዚህ ደረጃ የደረሰውን ሰብአዊ ቀውስ ለመታደግ በቂ ገንዘብ እንደሌለውም ቃል አቀባዩ አስገንዝበዋል። አሁን የቀረበው ተማጽኖ በጌዴዮና ምዕራብ ጉጂ የተፈናቀሉ 400 ሺህ ሰዎችን ለመጪዎቹ 6 ወራት ብቻ መርዳት የሚያስፈልግ እንደሆነም አስረድተዋል። ሚልማን ለአሜሪካ ድምፅ ሲናገሩ ተፈናቃዮቹ በአሁኑ ወቅት የሚኖሩት እጅግ አስቸጋሪ በሆነ ሁኔታ በመሆኑ ከተጠየቀው 22 ሚሊዮን ዶላር ገሚሱ የሚውለው ለአስቸኳይ ጊዜ መጠለያ ይሆናል ብለዋል። የምግብ እርዳታ አቅርቦትን አይመለከትም። ቃል አቀባይ ጆል ሚልማን
People are sleeping in the open. They have a single sheet of tarpaulin, often sleeping in dirt or mud.
ሰው የሚተኛው ገላጣ ሜዳ ላይ ነው። ነጠላ፣ የፕላስቲክ ልብስ ብቻ ነው ያላቸው። ብዙ ጊዜም የሚተኙት አቧራና ጭቃ ላይ ነው። ስለዚህ መጠለያው በርግጥ እጅግ አስፈላጊ ነው። አሁን ክረምት ገብቷል። እናም ሲፈናቀሉ ከለበሱት ልብስ በቀር ይዘው የወጡት ነገር የለም። ብዙ ነገሮች እንደሚያስፈልጓቸው እናውቃለን ነው ያሉት። የአይኦኤም ቃል አቀባይ ጆል ሚልማን አክለውም ተፈናቃዮች በተለያዩ የመቀበያ ማዕከሎች ተጨናንቀው በመቀመጥ እርዳታ እየጠበቁ ናቸው። ድርጅታችንም በብዛት አንድ ላይ ተሰባስበው ለሚገኙት ብቻ ሳይሆን እርዳታውን በየሰው ቤት ተጠግተው ለሚጠብቁም እየሰጠን ነው ሲሉ አብራርተዋል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የዩናይትድ አረብ ኤሚሬትስ መንግሥት ለኢትዮጵያና ለኤርትራ መሪዎች የሀገሪቱን ከፍተኛ ሽልማት መሸለሙ ቀደም ሲል በዜና ዘገባችን ላይ ተጠቅሷል። ይህንኑ ጉዳይ አስመልክቶ አሉላ ማምሻውን የጠቅላይ ሚኒስትሩን ጽሕፈት ቤት ኃላፊ አነጋግሯል። አሉላ ስቱዲዮ ይገኛል። አሁን ምንድን ነበር ያሉ አሉላ? ሌላስ ምን ጉዳዮችን አነሳችሁ?
አመሰግናለሁ ሰለሞን። አሁን ጥቂት ደቂቃዎች ሲቀረው ወደዚህ ከመምጣቴ በፊት ነው ያነጋገርኳቸው አቶ ፍጹም አረጋን። እንዳልከው በዋናው ዜና ሁለቱ መሪዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ዛሬ የአገሪቱን ታላቅ ሽልማት ወይም ሜዳሊያ ተቀብለዋል። የእሱን መሰረት ያስረዱናል። የምጽዋ ወደብ ለኢትዮጵያ ንግድ ገቢና ወጪ ክፍት መሆኑ
ሌላው ዜና ነበር።
ሌላው ሁለተኛው ዜናችን ነው። መሰንበቻውን ደግሞ የዘገብንበት ሌላ ዜና ምናልባትም ትልቁ ብዙ የሚያነጋግረው ከተቃዋሚ እሳቸው ተፎካካሪ ይሏቸዋል ፓርቲዎች ጋር ወደ ጽህፈት ቤታቸው ጋብዘው አወያይተዋል። ለመጀመሪያው ትልቁ የፖለቲካ እንቅስቃሴ ተደርጎ መታየት የሚችል ይመስለኛል። በእነኚህ ሁሉ ተነጋግረናል። ሰዓት እንደፈቀደልን እንግዲህ ከፊሉን እናቀርባለን።
እሺ፣ መልካም። ወደ አቶ ፍጹም አረጋ ማብራሪያ እንሂድ እስቲ።
አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ፣ በቅድሚያ ለጊዜው አመሰግናለሁ። ከዛሬው ትኩስ ዜና ብንጀምር ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለብዙ ሺዎች እልቂት ምክንያት ለሆነው ጦርነት ማብቂያ እንዲሁም ስርታት ለዘለቀው በሁለቱ ሀገሮች መካከል ለነበረው ሰላም አልባ ግንኙነት ማብቂያ ማበጀታቸው፣ ሰላም ለማምጣት ላበረከቱት የላቀ አስተዋጽኦ ሁለቱ መሪዎች የተባበሩት አረብ ኤሚሬት ከፍተኛ ሜዳይ ተሸልመዋል። በዛሬው ዕለት እንግዳም ነውና የተለመደም ካለመሆኑም ጭምር እንደው ከስሜቱም ጨምረው ቢገልጹልኝ፣ እንዴት ይህ እውቅና ወይም ሽልማት ሊሰጣቸው ቻለ?
እንግዲህ በሶስቱ አገሮች የጋራ መግለጫ ላይ እንደተገለጸው የሁለቱ አገሮች የሰላም ስምምነት ለአካባቢው አገሮች፣ ለመካከለኛው ምስራቅ በአጠቃላይ ለአፍሪካ ቀንድም ጭምር ያለው ፋይዳ ትልቅ ስለሆነ ምሳሌም ስለሆነ በዚህ የተነሳ የተባበሩት አረብ ኤሚሬት ለሁለቱ ሀገሮች መሪዎች ለሕዝባቸው እና ለአካባቢ ባደረጉት አስተዋጽኦ ይህንን ሽልማት ያበረከቱ መሆኑን በሽልማቱ ወቅት የተገለጠበት ሁኔታ አለ። በዚህ መልክ ይህ እንደተፈጸመ ነው የተገነዘበ ነው።
በቀጥታ ወደ ሶስቱ አገሮች ቀደም ብለው ወደ ጠቀሱት የጋራ ጉባኤ ልውሰዶት። ዛሬ አቡዳቢ ላይ መጀመሩ ተገልጿል። የጋራ ውይይቱ በንግድና መዋለ ንዋይ ፍሰት ላይ የሚያተኩር መሆኑም ተመልክቷል። በጥቅል በንግድና መዋለ ንዋይ ፍሰት ወይም መሻሻል ሁኔታ ላይ የተገለጸው መሰረታዊ አጀንዳዎች ቢገልጹልም
ውይይቱ ቀጥሏል። በሁለቱ አገሮች ወደ ሰላም መምጣት ሁለቱ ሀገሮች ላይ ኢንቨስትመንት የበለጠ እንዲስፋፋ እድል እንደሚሰጥ፣ ለምሳሌ ኢትዮጵያና ኤርትራ ባለፉት ጠቅላይ ሚኒስትሩ ወደ አስመራ ባደረጉት የመጀመሪያው ጉብኝት ላይ 5 ነጥቦች ሲፈረሙ በንግድና ኢንቨስትመንት አብሮ ለመስራት ነው የተስማሙት። ሁለቱ ሀገሮች ባሏቸው ጠንካራ ጎኖች ላይ አተኩሮ ሊሰራ እንደሚችል፣ ለምሳሌ በወደብ አገልግሎትም ላይ በሌሎችም ዘርፎች ላይ ለመሰማራት ምቹ ሁኔታ እንደሚፈጠር ነው። እንግዲህ የሁለቱን ሀገሮች ህልም ከማገዝ አንጻር በፋይናንስም ሊሆን ይችላል፣ እንደ ረጅም ጊዜ ብድርም ሊሆን ይችላል፣ በጋራ ልማትም ሊሆን ይችላል። ገና በውይይቱ እየጠሩ የሚመጡ ነገሮች እንዳሉ ሆነው በሪጅኑ ላይ የተባበሩት አረብ ኤሚሬትን ሳውዲ አረቢያም አብረው ለመስራት ፍላጎት ያሳዩበት ሁኔታ ስላለ ከዚህ ጋር በተያያዘ እንግዲህ የበለጠ ክላሪቲ የያዘና የሶስትዮሽም ብቻም አይደለም ሳውዲ አረቢያንም መጨመር እንችላለን በጋራ የሚሰራበትን ሁኔታ ነው እንግዲህ እየተመለከትን ያለ ነው። አካባቢው ሰላም መሆኑ በተለይ ሁለቱ ሀገሮች መካከለ ያለው ግንኙነት በጣም ፈጣንና አስደናቂ የሆነ መንገድ በዚህ መንገድ መካሄዱ ምሳሌ ስለሆነ ደስታቸውን የገለጹበት ሁኔታ አለ። የኮሚኒኬ ውስጥ ሳውዲ አረቢያም ጭምር ገብታበታለች እና አራቱ ሀገሮች መግለጽ ይቻላል እና እነዚህ ያው ቀድሞ ይፋ ስላደረጉ ነው። ሌሎችም ሀገሮች የተባበሩት መንግስታትም የአውሮፓ ህብረትም ሌሎች በግልም ያሉ የምዕራባውያን ሀገሮች አሜሪካም ጨምሮ የኤዥያም ሀገሮች ያው ደስታቸውን እና አድናቆታቸውን በመግለጽ ላይ ያሉት እንዲሁም የአፍሪካ ህብረትና የአፍሪካ ሀገሮች ደግሞ እያንዳንዳቸው የሩዋንዳ ፕሬዚደንት ወቅት የአፍሪካ ድርጅትን ጨምሮ ማለት ነው። የእነዚህ ለየት ያደረገው ቀድሞ ወደ ተጨባጭ እርምጃ እየሄዱ መሆናቸው፣ ለኢንቨስትመንት ለንግድ አካባቢው ምቹ ሁኔታ መሆኑን ቀድሞ አውቀው ይህንን ድል የበለጠ በጋራ ለመጠቀም እያደረጉ ያለ ጥረት ይመስለኛል። እዚህ ከዛሬም ውይይት አንዳንድ የግል ኢንቨስተሮችም ፍላጎት እያሳዩ መንግስታቱም ፋይናንስ ሊያደርጉ እንደሚችሉ ምልክት እየሰጡ ያሉበት ሁኔታ አለን። ስለዚህ የበለጠ ክሊር እየሆነ ሲሄድ ነገም ስላለ
ዝርዝር መረጃ ማግኘት ይቻላል
ማለት ነው።
መልካም። አቶ ፍጹም እንዳሉት በእርግጥም እጅግ ፈጣን ሊሰኝ የሚችል የለውጥ ሁኔታ ነው እየታየ ያለው። እዚህ ከኢንቨስትመንት ጉዳይ ሳንወጣ ሌላው ትኩስ ዜና የምጽዋ ወደብ ለኢትዮጵያ ወጪና ገቢ ንግድ መዘጋጀቱ ይፋ ተደርጓል። በዚህስ ፍጥነት በምን ያህል ደረጃ የተዘጋጀ ሁኔታ አለ? የሁለቱ ሀገሮች መልካም ግንኙነት የሚያበረታታና ወደዛ ሊያመራ የሚችል መሆኑን መገመት ይቻላል። ነገር ግን አሁን ስራ በተግባር ስራ መጀመር የሚያስችል ደረጃ ላይ ነው ያለው? እናንተ እስከተረዳችሁ ድረስ
እንግዲህ በሁለቱም በኩል አብሮ ለመስራት ስምምነቱ አለ። ቀጥሎ የሚመጣው ይህን ስምምነት ወደ ተግባር መቀየር ነው። ወደ ተግባር ከመቀየር አንጻር ሁለቱ ወደቦች ምን አይነት አገልግሎት ሊሰጡ ይችላሉ የሚለውን የሚያጠና ቴክኒካል ቡድን ተቋቁሞ በሁለቱም ሀገሮች በኩል ስራ እየሰራ ነው ያለው። በተለይ ደግሞ የአሰብ ወደብ በቅርብ ከምጽዋም ቀድሞ ወደ ስራ የሚገባበት ሁኔታም እየታየ ነው ያለው። ዞሮ ዞሮ ሁለቱም ላይ ለመስራት ዝግጅነቱ እንዳለ ሆኖ ቀድሞ ወደ ስራ የሚገባው ቀድሞ ዝግጅት ያለው ለምሳሌ የመንገዶቹ መበላሸት፣ የወደቦቹ አገልግሎት የመስጠት አቅም ባለፉት ዓመታት ያው የጅቡቲ ወደብ ብዙ ስለተሰራበት ብዙም ኢንቨስት ስለተደረገበት ያው አገልግሎት የመስጠት አቅሙ እንግዲህ ወደብ ስንል የክሬን የማንሻው፣ የመርከቦች የማስተናገጃ ሁኔታው፣ አወቃቀሩ፣ አደረጃጀቱ፣ ፈጣን አገልግሎቱ፣ ሌላው ተወዳዳሪነት እና ብዙ ብዙ መመዘኛዎች ስላሉ ከነዚህ አንጻር ሲታይ በተለይ በኢንቨስትመንት በኩል ወደፊት የሚሰሩት ነገሮች እንዳሉ ሆነው አሁን ባለበት አቅም ምን ሊያደርግ ይችላል የሚለውን ኮሚቴው ጥናቱ እንዳጠናቀቀ በአጭር ጊዜ አንጻር ምን ተደርጎ አገልግሎቱን መጀመር ይቻላል፣ ከመካከለኛም ከጊዜም የሚለው ውሳኔ አርፎበት እንግዲህ ወደ ተግባር የሚገባ ይሆናል። ስለዚህ በመሪዎች ደረጃ ፖለቲካል ዊሉ ወይም የመንግስታቱ የመሪዎቹ የህዝቦቹ ፈቃደኝነት አለ። ይህን እንግዲህ ወደ ተግባር ለመቀየር ያው በመሬት ላይ ያለው ነገር የሚወስን ስለሆነ እሱ እየተሰራ ነው ያለው ማለት ነው።
አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ነበር የሰማችሁት። አድማጮች፣ በመሰንበቻው በተካሄደው በተቃዋሚዎችና በመንግስት ወይንም ጠቅላይ ሚኒስትሩ ቢሮቸው ጋብዘው ባነጋገሯቸው የፖለቲካ ተፎካካሪ ይሏቸዋል እሳቸው ቃሉ ወደዋለሁ፣ በእሱ ላይ የተካሄደውን ውይይት በነገው ምሽት እናቀርባለን። ለአሁኑ ግን አቶ ፍጹምን አመሰግናለሁ። ጊዜ ስትሉ
አንተንም እናመሰግናለን አሉላ። አሁን ወደ ተከታዩ የምሽት የመጽሔት ዘገባችን አለ።
ለሁለት ቀናት ሲካሄድ የቆየው የትግራይ አስተዳደር ተጨባጭ ሁኔታ የምክክር መድረክ ዛሬ ተጠናቋል። በምክክር መድረኩ ዶክተር አረጋዊ በርሄና አቶ ግደይ ዘራጽዮን ለዚህ መድረክ አበቁን ያሏቸውን ቄሮ፣ ፋኖ፣ ዶክተር አብይና አቶ ለማን በማመስገን ውይይታቸውን ጀምረዋል ብሏል። አለም ፍስሐ ዝርዝሩን ይዟል።
ትናንትና ሐምሌ 15 2010 ዓ.ም ከጠዋቱ የተጀመረው የምክክር መድረክ በዶክተር አረጋው በርሄ፣ አቶ አባይ ፀሐዬና ኢንጂነር ግዴ ዘርአጽዮን ነው። በዚህ መድረክ ሶስቱም የህወሓት መስራቾች ህወሓት እንዴት እንደተመሰረተች በየተራ አብራርተዋል። ወደ ትግል ታሪክ ከመግባታቸው በፊት ግን ማመስገን ያለባቸውን ብለው ዶክተር አረጋዊ እንዲህ ብለዋል።
ድሕሪ ናይ 43 ዓመታት ካብ መቐለ ምፍላየ ምፍላይና እዚ ናይ ዲሞክራሲያዊ ሃዋህው ተፈጢሩ ኣብ መላ ኢትዮጵያ ኣብዚ ምሳኻትኩም ክንራኸብ ብምብቃዕና ንቲ ለውጢ ዘምፅኡ ሰባት ከም በዓል ዶክተር ኣብይ ኣሕመድ፣ ከም በዓል ኣቶ ለማ መገርሳ ካልኦቱ ብጣዕሚ ከምስግኖም ይፈልጡ።
ለ43 ዓመታት ከመቀለ በመለየታችን አሁን በመላ ኢትዮጵያ የዲሞክራሲ ጭላንጭል ተፈጥሮ እዚህ ከእናንተ ጋር ለመገናኘት በመብቃታችን ለዚህ ለውጥ ያመጡ ሰዎች እንደነ ዶክተር አብይ አህመድ፣ አቶ ለማ መገርሰና ሌሎችን በጣም ላመሰግናቸው እወዳለሁ ብለዋል። ኢንጂነር ግዴ ድራጤንም
መጀመሪያ ለቲ ናይ ህዝብ ቅስቃስ ለዚህ ኩነታት ዝፈጢሩና ትሕሪር በዓል ኣርባዕተን ዓመት ናብዚ ናብ ዓድና ናብ ህዝብና ክንመፅእ ክንራኸብ ምሳኻትኩም ምስቶም ተፈሊናዮም ዝነበርና ብፆትና እውን ድሕሪ 30 ዓመት
በመጀመርያ ከ44 ዓመት በኋላ ወደ ሃገራችን ልንመጣና ከእናንተ ጋር ለመገናኘት እድል በማግኘታችን ለዚህ እንቅስቃሴ በግንባር ሆነው ለገፉ ቀሮ ፋኖና በሁሉም የኢትዮጵያ አካባቢዎች ተንቀሳቀሱ፣ በሁለተኛው ደግሞ በዚህ እንቅስቃሴ ውስጥ ተፈጥረው ለውጥን የሚፈልጉ ኃይሎች በኦሮሚያ ስለተፈጠሩ እንደነ ዶክተር አብይና አቶ ለማ እናመሰግናለን ብለዋል። ይህ በእንዲህ እንዳለ ሶስቱም የህወሓት መስራቶች የህወሓት አመሰራረት መብራሪያ በመስጠት ለወጣቶች መልእክት አስተላልፈዋል። ከዚህ በመቀጠል የተለያየ አመለካከት ያላቸው ፖለቲከኞች እንደነ ዶክተር አረጋው በርሀ፣ ጄኔራል ጻድቃን ገብረትንሳኤ፣ አቶ ጌታቸው ረዳ፣ አቶ አብርሃ ደስታና ሌሎች ፖለቲከኞች የክልልና የአገር ተጨባጭ ሁኔታ ምን እንደሚመስል የግል ግምገማቸው አቅርበዋል። በተሳታፊዎች የቀረበላቸው ጥያቄዎችን መብራሪያ በመስጠት የትናንትና ውሎ ተጠናቀዋል። ዛሬ በተካሄደው የምክክር መድረክ ፕሮፌሰር መድሃኒ የታደሰ አጠቃላይ የዓለምና የአገራችን ሁኔታ ጥናታዊ ጽሑፍ ሲያቀርቡ፣ አቶ ወልደት አያሌውም የኢትዮጵያ ተጨባጭ ሁኔታና መፍትሄዎች የሚል ጥናት አቅርበዋል። ሌሎች ጥናታዊ ጽሑፎችም ነበሩ። አቶ ወልደቱ ካቀረቡት ጥናታዊ ጽሑፍ እንዲህ የሚል ይገኝበታል።
አሁን ያለንበት ተጨባጭ ሁኔታ በዚህ አጀንዳ ልንወያይ ያስገደደን አገራችን ወደ ተሻለ የተረጋጋ ሰላም፣ አንድነት፣ ብልጽግና ከመሄድ ይልቅ በተቃራኒው ፌልድ ወደሚባል ስቴት፣ ወደ መፈረካከስ፣ ወደ አለመረጋጋት እያሽኮበኮበ ያለ አገር ውስጥ ነው ያለ ነው። ሕግና ስርዓት የበላይነት ያጡበት፣ ዜጎች ሕይወታቸውን ንብረታቸውን ዋስትና ያጡበት ሁኔታ የተፈጠረበት ሁኔታ ነው። በዚህ ላይ መስራት ሲገባን ባልሰራናቸው ስራዎች የመጣ ነው። መስራት ሳይገባን ደግሞ በሰራናቸው ስራዎች የመጣ ነው። በዋናነት መስራት ሲገባን ሳንሰራው የቀረ ነው የህዝብ አንድነትና ፍቅር ግንባታ ወይም የኔሽን ቢልዲንግ ጉዳይ። ላለፈው 27 ዓመት ረስተ ነው ነው አሳሳቢ በሆኑ የጋራ ጉዳዮቻችን ላይ ትኩረት ሰጥተን ከመስራት ይልቅ አሉታዊ በሆኑ የታሪክ ገጽታዎቻችንና ልዩነቶቻችን ላይ የበለጠ ትኩረት ሰጥተን ሰራን። በዚህም ምክንያት የአንድ አገር ልጅነት ትስስርና ፍቅር አጣ። መስራት ሳይገባን ሰራ ነው ደግሞ አግላይና ከፋፋይ ፕሮፓጋንዳ በመጠቀም በበቂ ያልተጠናና አገራዊ መግባባት በበቂ ያልተፈጠረባቸው ግጓቶችን በማውጣት ነፃና ገለልተኛ ያልሆኑ ተቋማትን በመፍጠር ህዝብና መንግስትን ሆድና ጀርባ እንዲሆን በማድረጋችን፣ እነዚህ ናቸው ሁለቱ መሰረታዊ ምክንያቶች። በዚህ በማድረግና ባለማድረግ ሂደት ውስጥ ልዩ ሚና የነበረው የኢኮኖሚና የመሰረተ ግንባታ ሂደት ነው። በአንድ በኩል ላለፉት 27 ዓመታት የታየው ቀላል የማይባል የኢኮኖሚ እድገትና የመሰረተ ልማት ግንባታ አሁን የተፈጠረው አደጋ የበለጠ ፈጣንና ከባድ እንዳይሆን የከፋ እንዳይሆን የፖለቲካዊ ሁኔታው የተበላሸው የፖለቲካ ሁኔታ በመጥፎ የኢኮኖሚ ሁኔታ ተደግፎ ቢሆን ጭራሽ እድገት የሚባል ነገር ባይኖር ነው። ህዝቡን ሊያስተሳስር የሚችል መሰረተ ልማት ባለፉት 27 ዓመታት ባይገነባ ኖሮ አሁን የተከሰተው አደጋ በጣም ቀድሞ ይከሰት ነበረ፣ ውጤቱም ከአሁን በብዙ እጥፍ የከፋ ይሆን። ስለዚህ አንድ ልዩ ሚና የነበረው ጉዳይ ይሄ ፖዘቲቭ ሚናው ነው። ኔጌቲቭ ሚናም አለው። ስርዓቱ የልማት እድገትንና የመሰረተ ልማት እድገትን ብቻ የአገር ግንባታ ሂደት ዋና መመዘኛና ማስፈጸሚያ መሳሪያ አድርጎ ማየቱ ለችግሩ አስተዋጽኦ አለው። ልማት ከሰራን፣ ድህነትን ከቀረፍን የፖለቲካ ጥያቄ ችግር አያመጣም የሚል እሳቤ ነበረው። የአገር ግንባታ ሂደቱን በልማት እድገት እንወጣዋለን የሚል የተዛባ አመለካከት ነበር። ይሄ ፖለቲካዊ ጉዳዮች ወደ ጎን እንዲገፉ አድርጓል። ለአሁኑ ችግር የራሱ ያስተሳሰብ መዛነ ፈጥሯል።
በቀረቡት ጥናታዊ ጽሑፎች የተለያዩ ጥያቄዎችን ቀርበው በአቅራቢዎች ማብራሪያ ተሰጥተዋል። ምክክር መድረኩ ዛሬ ማምሻው ተጠናቀዋል። ዓለም ፍስሐ ከመቀለ።
ቀጣዩ የመጽሔት ክፍለ ጊዜ ዘገባ ሶማሊያን የተመለከተ ነው። የሶማሊያው ታጣቂ ቡድን አልሸባብ በአንድ የሀገሪቱ ወታደራዊ መደብ ላይ ዛሬ ለማድረስ ቃቶት የነበረ ጥቃት መመከቱንና አጥቂዎቹ እንዲሸሹ መደረጉን መንግስቱ አስታወቀ። ታጣቂዎቹ የመደቡን አንድ ክፍል ለጥቂት ጊዜ ተቆጣጥረው መቆየታቸውንም የባለስልጣናቱ መግለጫ ጠቁመዋል። ሪፖርተራችን መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርባለች።
አልሸባብ ደቡባዊ ሶማሊያ ውስጥ በምትገኘው በታችኛው ጁባ ክፍለ ሀገር መደብ ላይ በከፈተው ጥቃት ወታደሮቻቸውን መግደሉን የመንግስቱ ተጠባባቂ የማስታወቂያ ሚኒስትር አዳን ኢሳቅ አሊ በቴሌቪዥን በሰጡት መግለጫ ጠቁመዋል።
አልሸባብ የጦር ሰፈሩን የተወሰነ አካባቢ ይዞ ነበር። ሰፈሩ ውስጥ የነበሩ ወታደሮችን እንዲያግዝ ተጨማሪ ኃይል በአካባቢው ካሉ ጣቢያዎች አሰማርተን የቡድኑን ጥቃት በተሳካ ሁኔታ መመከት ችለዋል። 6 ወታደሮች ተገድለውብናል። የእኛ ኃይሎች 87 ታጣቂዎችን ገድለዋል።
አልሸባብ ጥቃቱን የከፈተው ፈንጂ የታጨቁ 2 መኪናዎችን ሰፈሩ ላይ አፈንድቶ ሲሆን ከዚያም በተኩስ የታጀበ ወረራ ማካሄዱን የገለጹ የሶማሊያ ወታደራዊ ባለስልጣናት በመጀመሪያው ፍንዳታ 5 ወታደሮቻቸውን ማጣታቸውን አመልክተዋል። የአልሸባብ ቃል አቀባይ አብዱል አዚዝ አቡ ሙስአብ ለቪኦኤ በሰጡት ቃል ግን ቡድኑ የገደላቸውን ወታደሮች ቁጥር ከ4 እጥፍ በላይ ከፍ አድርገውታል።
በእኛ ተዋጊዎችና በወታደሮቹ መካከል የተካሄደው ውጊያ ብዙ የቆየ አልነበረም። ወታደሮቹ የጦር ሰፈሩን ጥለው ሲሸሹ የእኛ ተዋጊዎች ሙሉ በሙሉ ተቆጣጠሩት። ሰፈሩ ውስጥ የነበረ የጦር መሳሪያ ሁሉ ማርከን ወስደናል። 27 ወታደሮችን ገድለናል።
ባለፈው ወር ውስጥም በዚሁ ሰፈር ላይ አልሸባብ ጥቃት ከፍቶ ጦሩን ለማገዝ እዚያ ከሚገኙ የተወሰኑ ቁጥር ካላቸው የአሜሪካ ወታደሮች መካከል አንዱን መግደሉ ተዘግቧል። ወታደራዊ መደቦች ላይ ጥቃት ለማድረስ አልሸባብ ምንም ከመከፈል ወደ ኋላ እንደማይል የጸጥታ ጉዳዮች ባለሙያው ሪቻርድ ቱታ አመልክተዋል።
They are signaling the military guys that look, we have the capacity.
እነርሱ ለወታደሮቹ መልእክት ማስተላለፍ ነው የሚፈልጉት። አያችሁ፣ አቅም አለን፣ እናጠቃችኋለን ማለት ነው የሚፈልጉት። ማጥቃቱ ሕይወታቸውን ቢጠይቅ እንኳ። አንዳንድ ጊዜ እኮ በጥቃቱ ወቅት ከሚያደርሱት ይልቅ ከጥቃቱ በኋላ በወታደራዊ ተቋማቱ ላይ የሚፈጽሙበት ጥቃት ያይላል። ለእነርሱ ዋናው ቁም ነገር ማጥቃት የሚችሉ መሆናቸውን ማሳየት ነው።
ሶማሊያ ውስጥ በጠበቀ የሸሪያ ሕግ የሚያስተዳድር ስርዓት የመደንገግ ዓላማና ግብ ያለው አልሸባብ ዓለም አቀፍ እውቅና ያለውን መንግስት ከ10 ዓመታት በላይ እየወጋና በኃይል እየተገዳደረ ይገኛል።
ከምሽቱ 3:34 ሆኗል። አሁን አዲስ አበባ ላይ ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የምናስተናግዳችሁ ሰሎሞን አባተና
ቆንጂት ታዬ ነን።
አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ውድ ቮይስ ኦፍ አሜሪካዎች በጣም ከልብ ወዳቸዋለሁ። ሰላምና ጤና ለእናንተ ይሁን። ከሰላምታዊ በመቀጠል ጉዳዩ እንሆ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ወደ አሜሪካ መጥቶ ጉብኝት እንደሚያደርጉ ነው። ስለዚህ እኔ በትክክለኛ እርግጠኛ ሆኜ የምናገረው የተከበሩት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በእናንተ በኩል ቃለ መጠየቅ እንደሚደረግላቸው ግልጽ ነው። ስለዚህ በዚያን ወቅት ስለ ፈጣሪ ብላችሁ የኔን ጉዳይ እንደ አንድ አጀንዳ አድርጋችሁ ለርሳቸው ይህንን ጉዳይ እንድታቀርቡልኝ በፈጣሪ ስም እማጸናለሁ። ያለምንም ወንጀል ከ2005 በአውሮፓውያን አቆጣጠር ወይንም ከ1997 ዓመተ ምህረት ጀምሮ እስከ ዛሬ ድረስ በተባበሩት አረብ ኤሚሬቶች እስር ቤት እገኛለሁ። እነሆ 14 ዓመታት እስር ቤት ውስጥ አስቆጥሬያለሁ። ስለዚህ ይቺ አጭር መልእክቴ እርሳቸው ዘንድ ከቀረበችበት ጊዜ ጀምሮ በጉዳዩ ጣልቃ እንዲገቡበት በ120 ሚሊዮን የኢትዮጵያ ሕዝብና እርሶ በሚያምኑት አምላክ ስም ጥሬን ለእርሶ አቀርባለሁ። እዚሁ 5 ኢትዮጵያውያኖች ይገኛሉ። ሰላም ለሀገሪቱና ለእርሶና ለመላ ቤተሰቦና ለኢትዮጵያ ሕዝብ ሰላም እንዲሆን እመኛለሁ። አመሰግናለሁ። ጸጋዬ ወልደየሱስ ከተባበሩት አረብ ኤሚሬቶች አቡዳቤ አልወጥባ።
እና እባካችሁ ይሄ ነገር በጣም አሳዛኝ ነገር ነው። ያላግባብ ከቦታቸው የተገለሉት እኔ ለኒህ ሰውዬ አማራ ኦሮሞ ምናምን ስለሆኑ አይደለም፣ በህጋዊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተመርጠው የነበሩት ሰውዬ በአግባብ በታምራት ላይ እኔ ፊርማ የተባረሩ ስለሆነ በኢትዮጵያ ቤተክርስቲያን ሁለት አባቶች ሊኖሩት አይችሉም፣ አንድ ነው። እንዴ ይቺ እኮ ቤተ ክርስቲያን የሁላችን ናት። የእነዚህ የሁለቱ ብፁዓን ብቻ አይደሉም። በህጉ መሰረት ያለ አግባብ የተባረሩት ቦታቸው መመለስ አለባቸው።
ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደ ኬንያ ሄደው እስረኞችን አስፈቱ፣ ግብጽም ሄደው እስረኞች አስፈቱ፣ ሳውዲ ሄደው እስረኞች አስፈቱ፣ ወደ ሱዳን ሄደውም እስረኞች አስፈቱ። ወደ ኤርትራ ሄደው ግን እስረኞች እንደተፈቱ የሰማሁት ነገር የለም። ስለዚህ ዶክተር አብይ አህመድ ሌላ ትግል የሚያስፈልጋቸው መሰለኝ። ምክንያቱም ምናልባት 4 ወይም 5 ሺህ የእኛ እስረኛ እዛ እንደሚገኝ ብዙ ኢንፎርሜሽን እሰማለሁ። በተጨማሪም ኤርትራውያን ወገኖቻችን ናቸው፣ ወንድሞቻችን ናቸው ካልናቸው እኛ የነጻነትን ንፋስ እያገኘን እነሱ ማጣት የለባቸውም እና ስለ እነሱም ቢችሉ ቢከራከሩና ኢሳያስን ኮንቪንስ ቢያደርጓቸው።
ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ተዘዋዋሪው የስልክ መስመራችን ነጻው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ነው ምልከው የምትሉ ደግሞ አድራሻችን horn@voanews.com ነው። ላኩልን፣ ይደርሰናል።
ክቡራትና ክቡራን አድማጮች በአስተያየቶቻችሁ ውስጥ ላነሳችኋቸው ጥያቄዎች፣ ለአስተያየቶቻችሁ ክትትል እያደረግን የሚደርሱንን መልሶች ለማቅረብ ጥረት እናደርጋለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ።
Corre, corre, que hoy te saludas.
ቴዎድሮስ ታደሰን ነበረ ፕሮዲውሰሩ የጋበዘን፣ እናመሰግናለን። እንግዲህ አሁን ወደ ተከታዩ የዝግጅታችን ክፍል እናልፋለን። 3:42 ሊሆን ነው አሁን አዲስ አበባ ላይ። በዩናይትድ ስቴትስ ኤምባሲ የተካሄደ የቪዲዮ ውድድር
ኢትዮጵያ ከጥቂት ወራት በፊት ሊሆኑ ይችላሉ ተብለው የማይገመቱ አያሌ ለውጦችን እያስተናገደች መሆኗን በኢትዮጵያ የዩናይትድ ስቴትስ አምባሳደር አስታወቁ። ወቅቱ ብዝሃነትና መቻቻል በኢትዮጵያ ያላቸውን ረጅም ታሪክ ማስቀጠያ መሆኑና ዲሞክራሲን የመተግበሪያ ጊዜ ነው ሲሉም አሳስበዋል አምባሳደሩ። መለስካቸው አምሃ ዝርዝሩን ይዟል።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ትናንት ማታ በብሔራዊ ቲያትር የእኛ ኢትዮጵያ በሚል ርዕስ ባዘጋጀው የቪዲዮ ውድድር አሸናፊዎችን ይፋ ባደረገበት ሥነ ሥርዓት ላይ አምባሳደር ማይክል ሬይነር ውድድሩ የተካሄደበት ወቅት በኢትዮጵያ ታሪክ አንድ አስደናቂ ምዕራፍ መሆኑን ነበረ ያስታወቁት። በጊዜም ወደ ኋላ ተመልሰው የእኛ ኢትዮጵያ የቪዲዮ ውድድር ጥሪ ሲደረግ ማለትም ከስድስት ወራት በፊት ኢትዮጵያ በብዙ መንገድ ከዛሬው የተለየች ነበረች ብለዋል። በታህሳስ ወር አጋማሽ አካባቢ ኢትዮጵያ ወዴት ታመራ ይሆን የሚል ስጋትም እንደነበራቸው አምባሳደሩ አልሸሸጉም። በሀገሪቱ ይታዩ የነበሩ ያሏቸውን መከፋፈልና የኃይል እርምጃዎችም አስታውሰዋል። ኤምባሲው ይህን የእኛ ኢትዮጵያ በሚል ርዕስ ዙሪያ ኢትዮጵያውያን የፊልም ባለሙያዎችን ለውድድር ሲጋብዝም የእነሱን ኢትዮጵያውያን ማንነትና ምንነት እንዲነግሩን ለማበረታታት ነበረ። ከዚያም ጊዜ ወዲህ ግን በኢትዮጵያ ይሆናሉ ይደረጋሉ ተብለው የማይታሰቡ አያሌ ለውጦችን ኢትዮጵያ እያካሄደች ናት ብለዋል። አክለውም
It's a very exciting time to be in Ethiopia. And given the optimism of this moment, the theme of this video competition
በአሁኑ ወቅት በኢትዮጵያ መኖር እጅግ አስደሳችና አነቃቂ ነው። የወቅቱን ብሩህ ተስፋ ስንመለከት የዚህን የቪዲዮ መሪ ቃል ስናስብና እነዚህ ቪዲዮዎች የሚያስተምሩንን አንድነትና መቻቻልን ስናስታውስ ተገቢነታቸው ምናልባት ከመቼውም የላቀ ነው። እነዚህ ቪዲዮዎች ኢትዮጵያውያን አዲስ ያገኙአቸውንና በየጊዜው የሚሰፉ ነጻነቶቻቸውን በመጠቀም ሰላማዊና ገንቢ የሆነ ግንኙነት ለመገንባት ያነሳሷቸዋል የሚል ተስፋ አለን። ይህችን አገር በሆነ ባልሆነ ሰበብ ከመከፋፈል ይልቅ አንድነቷን ከፍ ለማድረግና ለመጠበቅ ይረዳሉ ብለን ተስፋ እናደርጋለን።
አምባሳደር ማይክል ሬይነር ዴሞክራሲ መብትና ነጻነት ማለት ብቻም እንዳልሆነ አስገንዝበዋል። ዴሞክራሲ የጋራ ኃላፊነትን እንደሚጨምር፣ የሀገርንና መጻኢ ዕድሏን በባለቤትነት ስሜት መያዝም እንደሆነ በአጽንኦት አብራርተዋል። በዴሞክራሲ ለድርጊታችንና ለውሳኔዎቻችን ኃላፊነት አለብን ብለዋል። ኢትዮጵያውያን ሀገራቸው ዴሞክራሲያዊ ለውጦችን ባደረገች መጠንና ፖለቲካዊ አካታችነትን በጨመረች ቁጥር ተሳትፏቸውን ዙሪያ መለስ እንደሚያደርጉም ያላቸውን ተስፋ ገልጸዋል።
We'll take time for the inspiring and impressive reform proposals voiced by the Prime Minister to take shape and make their way into practice at all levels.
በጠቅላይ ሚኒስትሩ የተቀነቀኑ አበረታችና ስር ነቀል የለውጥ ሐሳቦች ቅርጽ ለመያዝና በሁሉም ደረጃ ተግባራዊ ለማድረግ ጊዜ ይወስዳሉ። ግን ሂደቱን መርዳትና መደገፍ ትችላላችሁ። ይህቺ የእናንተ ኢትዮጵያ ናት። የምትሄድበትን አቅጣጫ መወሰንም የእናንተ ዕድልና ፈንታ ነው። አሁን ወቅቱ የቆየውን የኢትዮጵያ ብዝሃነትና መቻቻል ታሪክ ማስቀጠያ ነው። አሁን ወቅቱ ዲሞክራሲን ከምኞት ወደ ተግባር መለወጫ ጊዜ ነው። ይህ የእያንዳንዳችሁ ኃላፊነት ነው።
አምባሳደሩ ሀገራቸው ዩናይትድ ስቴትስ ኦፍ አሜሪካ አሁን በኢትዮጵያ እየተካሄደ ነው ያሉትን ለውጥ እንደምትደግፍና ለውጡ ፍሬያማ እንዲሆን ለመርዳት ጉጉና ዝግጁ እንደሆነች አረጋግጠዋል።
From where I stand, the future looks bright for Ethiopia and for the partnership between Ethiopia and the United States.
If all Ethiopia ከኛ በኩል ሆነን ስናየው የኢትዮጵያ የወደፊት ዕድልና ከዩናይትድ ስቴትስ ጋር ያላት አጋርነት ብሩህ ነው። ሁሉም ኢትዮጵያውያን በኢትዮጵያቸው ነጻ ዕድል የሚያስቡ ከሆኑና ለዚያም ቁርጠኛ ከሆኑ እነዚህ የኛ ኢትዮጵያ ቪዲዮዎች ውድድር ይህንን በማድረግ በኩል ጥቂትም እገዛ ካደረጉ ለዚህች አስደናቂ ሀገርና ለሕዝቦቿ ሁላችን የምንመኘው ብሩህ ተስፋ እንደሚሳካ እርግጠኛ ነኝ። አመሰግናለሁ።
በሥነ ሥርዓቱ ላይ የኢትዮጵያ የባህልና ቱሪዝም ሚኒስትሯ ወይዘሮ ፎዚያ አሚን አጭር ንግግር አድርገዋል። የኤምባሲው ቃል አቀባይ ኒክ ባርኔት እንዳብራሩት ከሆነ በየኛ ኢትዮጵያ የቪዲዮ ውድድር ከመላ ሀገሪቱ 189 የሚሆኑ የፊልም ባለሙያዎች ተሳትፈዋል። የመጨረሻዎቹን 10ን ለመለየትና 3ቱን አሸናፊዎች ለመምረጥም 3 ደረጃ የነበረው ማጣራት መደረጉን አስታውቀዋል። ከአሸናፊዎቹ ጋር ያደረግነውን ቃለ ምልልስ በሌላ ዝግጅት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች ዝግጅታችን ይቀጥላል። ውይይት አለን። ኢትዮጵያና ኤርትራ የጎረቤታም ሀገሮች ታሪክ።
የኢትዮጵያ አየር መንገድ ከረጅም ዓመታት በኋላ መሰንበቻውን ለመጀመሪያ ጊዜ ወደ አስመራ ያደረገውን በረራ ተከትሎ ባለፈው ሳምንት ማለት ነው የታየውን የደስታ ስሜትና ከዚያም ቀደም ብሎ የሆነው በሁለቱ ጎረቤት አገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። በማከታተል የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫዎች ጨምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ተከታታይ ውይይት ነው እያቀረብንላቸው ያለ ነው። በኢትዮጵያና በኤርትራ ጉዳዮች ላይ ሰፊ ጥናት ያካሄዱ የታሪክ ምሁራን ፕሮፌሰር ገብሩ ታረቀኝና ፕሮፌሰር ተከስተ ነጋሽ ማንነታቸውን በቀደሙ ክፍሎች አሳውቀናቸዋል። ውይይቱን ያዘጋጀው እና የሚያቀርበው አሉላ ከበደ ባለፈው አርብ ምሽት ከገታበት አሁን ይነሳል።
በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችንም በያሉበት እንደሚወያዩ ተስፋ አደርጋለሁ። ፕሮፌሰር ሹመት እርስዎን የሚጠብቀው ጥያቄ ምናልባትም ወደፊት የሚያስኬደን ይመስለኛል። በኢትዮጵያ ውስጥ የሚታየው ይህ ለውጥ በምን መልኩ በኤርትራ ላይ ተጽዕኖ ሊያሳደር ይችላል የሚለውን ጥያቄ በሁለት መንገዶች እንዲመለከቱልኝ ላድርግ። ፕሬዚዳንት ኢሳያስ መረጃዎች እንደምመለከተው ከሰባ ዓመት በላይ ዕድሜ ሆኗቸዋል። የ72 ዓመት ሰው ናቸው። እንደ ወጣትነታቸው ጊዜ ቀደም ብለው የያዟቸውን ጠንከር ያሉ አቋሞች ይዘው መዝለቅ የሚችሉበት ተፈጥሯዊ ሁኔታ አይኖርም የሚለውን ኤርትራ ውስጥ ነጻ የመገናኛ ብዙሃን የሉም፣ ምርጫ የለም፣ አለመኖሩንም እሳቸው ግልጽ አድርገው ነው የሚናገሩት። ነጻ የፍትህ ስርዓት የለም፣ የተዳከመ የምጣኔ ሀብት ይዞታ አለ። በኢትዮጵያ ውስጥ ሁሉ የሚባሉትን ችግሮች ለመለወጥ ቆርጦ የተነሳ አቋም በሚንጸባረቅበት ሁኔታ ኤርትራውያን ምን ይላሉ? በሀገራቸው ውስጥ ለውጥ እንዲመጣ በኤርትራ መንግስት በኩል እንደዚህ ከፈት ያለውና ከኢትዮጵያ ጋር የቀረበ ግንኙነት የመፈለጉ ሁኔታ ጥያቄዎችንስ አያጠነክርም ወይ? ሁኔታዎች በሀገር ውስጥስ አይቀይርም ወይም? ኤርትራ ውስጥ ምን አይነት ለውጦች ሊመጡ ይችላሉ? ፕሮፌሰር ሹመት።
እሺ፣ አንደኛ አሁን ይሄ የተጀመረው ለውጥ እንዲሰምር ከተፈለገ በኤርትራም በኢትዮጵያም በኩል የተረጋጋ ሁኔታ እንዲኖር ያስፈልጋል። የተረጋጋ ሁኔታ ካልተፈጠረ የኤርትራን ጉዳይ የኢትዮጵያና የኤርትራን ግንኙነት ጉዳይ የሌላ ፖለቲካ ቁማር መጫወቻ ከመሆን አይድንም። እና አሁን በተጀመረው ፈር እንዲቀጥል ከተፈለገ በተለይ የተረጋጉ መንግስታት እንዲመሩት ያስፈልጋል። አሁን ትልቁ በኢትዮጵያ ውስጥ እየተካሄደ ያለው ለውጥ ከኤርትራ ጋር ላለው ግንኙነት እጅግ በጣም አበረታች ነው። ትውልዱም አዲስ ትውልድ ነው። ብዙውን ቁስል ሲያስታምም መኖር የሚፈልግ አይደለም። ፖለቲካ ላይ የወጡት ሰዎች ቅይጣቸው በርከት ያለ ነው። ዳይቨርስ ናቸው ማለት ነው። የመቻቻል የተሻለ ባህሪ አላቸው። ያለፈውን ለመርሳት አይ ቲንክ በተሻለ መንገድ ዝግጁ ናቸው እና ከኤርትራ ጋር የሚደረጉትን ውይይቶችና ግንኙነቶች ይሄ ያሳልጠዋል የሚል እምነት አለኝ። እንግዲህ ትልቁ ጥያቄ ያለው በኤርትራ በኩል ያለው ሁኔታ ለዚህ ይመቻል ወይ የሚል ነው። እርግጥ የፕሬዚደንት ኢሳያስ መንግስት አምባገነን መንግስት መሆኑን ሁላችንም እናውቃለን። በጣም ብዙ ድምጻቸው የተዘጋ የፖለቲካ ቡድኖች አሉ። ህዝቡም ፍላጎቱን በአደባባይ ለመግለጽ ያለው ድል እጅግ በጣም የተወሰነ ነው። ነገር ግን አሁን በተጀመረው እንቅስቃሴ ምክንያት እሳቸውም በዚህ በኩል ተስፋ ሲያዩ፣ በተለይ ደግሞ ቢፈልጉ እንኳን ሊገድቡት የማይችሉት አይነት ኃይል የግድ እየገፋ ሲመጣ ለመቆየት በስልጣን እንኳን ለመቆየት የተወሰኑ ለውጦችን ማካሄድ ያስፈልጋል። ልክ የኢህአዴግ በራሱ በላዩ ላይ እየተጫነ የመጣው ኃይል እንዲለወጥ እንዳስገደደው ሁሉ ይህ አሁን የተከፈተው እድል በኤርትራን በኩል ተመሳሳይ ጫና ሊፈጥር ይችል ይሆናል እና በዚህም ምክንያት የተወሰኑ በሮች ይከፈታሉ። የኤርትራ የፖለቲካ ምህዳር በዚያው አንጻር እየሰፋ ይሄዳል። ለውጡ ከኢትዮጵያ ጋር ያለው ግንኙነት የበለጠ እየሰመረ እና ኤርትራን ህዝቡን ተጠቃሚ እያደረገ ሲሄድ ምናልባት በኤርትራ መረጋጋትና በኤርትራ ፖለቲካ መስመር መስተካከል ፍላጎት ያላቸው ኃይሎች ሁሉ ለዚያ ሂደት ተባባሪ ይሆናሉ የሚል ተስፋ ነው ያለኝ። አንዳንድ ጊዜ እጅግ በጣም አስቸጋሪ ነው። እንደ ፕሬዚደንት ኢሳያስ ያለ ለብዙ ዘመናት በስልጣን ላይ የቆየ ሰው በዚህ እድሜ ለመለወጥ እድሉ ምን ያህል ነው የሚል ጥያቄ ሊነሳ ይችላል። እንግዲህ ምናልባት ይህንን በይሆናል ልንመልሰው የምንችለው በፍላጎት ሳይሆን ገፍቶ በመጣ ጫና ምክንያት በፖለቲካ ዓለሙ ለመቆየት ሰርቫይቫል ማለት ነው የግድ የተወሰኑ ለውጦችን ማድረግ ይጠይቃል። የማይለወጡ ሰዎች አይቀጥሉም። ስለዚህ ያ ቀመር ምናልባት እንዲለወጡ ሁኔታውንም እንዲያስተካክሉ ያስገድዳቸው ይሆናል። ሁለተኛ እኔ ምናልባት በኤርትራ በኩል ለመለወጥ ያለውን ፍላጎት የበለጠ ያበረታተዋል የምለው እጅግ በጣም አደጋ ናቸው ብለው በኢትዮጵያና በኤርትራ መካከል ለተደረገው የተበላሸ ግንኙነትን ኃላፊ ናቸው ብለው ይገምቷቸው የነበሩ የቀድሞ የህወሓት አመራሮች አሁን ድሮ የነበራቸው ስልጣን የለም። ህወሓት በትግራይ ላይ ያለው ጫና በነበረበት ሊቀጥል አይችልም። እርግጠኛ ነኝ እስካሁን ድረስ እውነት የትግራይ ህዝብ ፍላጎት ሆኖ ሳይሆን ወደ ደምጠላም ህዝቡ ሌላ አማራጭ የለው በላዩ ላይ የተጫኑ ኃይሎች ናቸው። እነሱን ተሸክሞ እንዲቀጥል ተገዷል። ያ ሁኔታ ግን አሁን ከጫንቃው ላይ በመውረድ ላይ ነው ያለው። ምንም እንኳን ህወሓት እንደ ድርጅት ሊቀጥልም እነዚህ አይነት አመራሮች ሳይሆኑ ከታች ልክ ኦፒዲዮ እንደሆነው ብአዴን እንደሆነው የለውጥ ፍላጎት ያላቸው ወጣት ትግራውያን ወደ አመራሩ የሚወጡበት ታፍነው የነበሩትን የግድ ፈንቅለው እንደሚወጡ ተስፋ አደርጋለሁ በቅርብ ጊዜ። ያ ታዲያ ለሰመረ ግንኙነት አስተዋጽኦ ያደርጋል ነው የምለው። እና ይህንን ለማጠቃለል ያህል በኤርትራ በኩል ከፍተኛ የሆነ የፖለቲካ ተግዳሮት አለ። ያ አፋኝ የሆነ ስርዓት የግድ ትንሽ መከፈት ይፈልጋል፣ ይህንን ከኢትዮጵያ ጋር ያለውን ግንኙነትም ቢሆን ለማሳካት። ኢትዮጵያም ቢሆን ከአደጋው ወጥታለች ማለት አይደለም። ራዕይ ያለው አመራር ወደፊት እየወጣ ነው። ነገር ግን ሁኔታውን አስተማማኝ በሆነ መንገድ ለማዋቀር ጊዜ ይፈጃል። አሁን ፊታችን ላይ ያለውን ብሩህ ተስፋ እያየን ነው እንጂ ከኋላ ደግሞ የሚጎትቱ ብዙ ክስተቶች በቅርቡ እንደሚከሰቱ መቼም የሁላችንም ግምት ነው። አሁን እንግዲህ ይህ አመራር ያለበት ፈተና ይህንን በወቅቱ አስፈላጊውን ምላሽ እየሰጠ ይህን ደግሞ ዘላቂውን የፖለቲካ ዓላማ ወደ ዳር የማድረሱ ተግባር ላይ ነው እና እንደ አሁኑ ጅማሮ አበረታች ነው። በኢትዮጵያ በኩል ያለውን መረጋጋትም መልክ አስይዞ እንዲሁም ከኤርትራ ጋር ያለውን ግንኙነት ወደ ተሻለ ዳር ያደርሰዋል የሚል ተስፋ ነው ያለኝ።
መልካም።
ፕሮፌሰር ተከስተ ወደርሶ ልመለስ። በኢትዮጵያ በሚታዩት ሁኔታዎች የተነቃቁ የሚመስሉት ፕሬዚዳንት ኢሳያስ ከዚህ ከደስታ ስሜት ጋር ወደፊት የሚያራምዱ ሁኔታዎች ላይም ለውጥ ለማድረግ የሚለው እድል ወይስ ፈተና? አሁን ያሉት ሁኔታዎች ለፕሬዚዳንት ኢሳያስ ራሱ የሚከስቱት በኤርትራ ውስጥ ተጨባጭ ለውጥ እንዲመጣ ማድረግ የሚችሉትን ሁኔታ ይፈቅድላቸው ይሆን ወይ? ምንስ አይነት ሁኔታዎች ሊፈጠሩ ይችላሉ ይላሉ?
እንደኔ አስተያየት ኢሳያስ እኮ ለዶክተር አብይ አህመድ ስልጣን ሰጥቷል። ኢትዮጵያና ኤርትራን መምራት ስልጣን ሰጥቷል።
ንግግራቸውን ነው እየጠቀሱ ያሉት ፕሮፌሰር ተከስተ?
አዎ፣ ያ ነው በቃሉ የተናገረው ነው። ከዛ ቀጥሎ ደግሞ በሚቀጥለው ቀን አዲስ አበባ ቤተ መንግስት የኤርትራና የኢትዮጵያ ህዝብ ሁለት ህዝብ አይደለም አንድ ህዝብ ነው እና ይሄ የገብሩ ትንታኔ አንድ ህዝብ ሁለት ሀገር የሚለው እሱ ለእኔ ብዙም አይገባኝም። አንድ ህዝብ ነው። አንድ ህዝብ ለምን ሁለት ሀገር ያስፈልገዋል በአንድ ሀገር መኖር ሲችል? ስለዚህ እንደኔ አስተያየት ዋናው ጥያቄው አሁን ከአሁን ወዲህ መመለስ ያለበት ጥያቄ በምን መልክ በኤርትራና በኢትዮጵያ የፖለቲካ ውህደት ሊካሄድ ይችላል ነው። ገብሩ ትንሽ አንስቶት ነበረ ይሄ ኮንፌዴሬሽን ሊነሳ ይችላል ያለው፣ እሱ ሊሆን ይችላል። ግን ጥያቄው በዛ ላይ ነው። የሁለት ልዑላን ሀገሮች፣ የሁለት ልዑላን መሪዎች የሚባለው ነገር ለእኔ ሬቶሪክ ነው እንጂ ብዙ ይዘታ የለውም። ሁለቱ አገሮች አሁን ኢሳያስ ራሱ ከኢትዮጵያ ጋር ለመዋሀድ አዲስ ነገር አይደለም፣ ከዚህ በፊትም ያለው ነው፣ ደግሞታል። አሁን ከሀያ አመት በፊት እኔ ኢትዮጵያን ለመግዛት እችላለሁ የሚል አስተሳሰብ ስለነበረው ከኢትዮጵያ ጋር ለመዋሀድ ሞከረ። አሁን ግን ኢሳያስ የኢትዮጵያን ሁኔታ በደንብ የተገነዘበው አይመስለኝም። ለማንኛውም
ምን ማለት ነው? ይቅርታ ጣልቃ ልግባ። ፕሮፌሰር ተከስተም የተገነዘቡት አይመስለኝም ያሉት የትኛውን ማለት ነው?
አዎ፣ ምንድን ነው ከሀያ አመት በፊት የነበረችው ኢትዮጵያና ከሀያ አመት በፊት የነበረችው ኤርትራ ልዩነታቸው ሰፊ ነው። በዛን ጊዜ ኤርትራ ትንሽ የጠነከረ የሰው ኃይል ነበራት። አሁን ግን ሁኔታው ተለዋውጧል። አሁን ባለፉት ሀያ አመታት ኢትዮጵያ ኢሳያስ ኤርትራን ጎድቶታል፣ የእሱ ኢኮኖሚ አዳክሞታል። በአንጻሩ በኢትዮጵያ የኢትዮጵያ ኢኮኖሚ ወደ ላይ ወጥተዋል እና አሁን ያለ ሁኔታ ምንድን ነው? የኢትዮጵያ ባለሀብት ነው ኤርትራ ሄዶ ኢንቨስት የሚያደርገው እንጂ እንደ ድሮ የኤርትራ ባለሀብት አይደለም ኢትዮጵያ መጥቶ ኢንቨስት የሚያደርገው። እዚህ ላይ እንግዲህ ኢሳያስ ያልተገነዘበው ነገር አለ። ለማንኛውም ግን እሱ በኢትዮጵያና በኤርትራ ውህደት እንደሚያስፈልግ በይፋ ተናግሮታል። ስለዚህ ምን አይነት ውህደት ነው የሚለው ጥያቄ መመለስ አለብን። ይህ ለመመለስ ደግሞ የኢትዮጵያ ፖለቲካ በኤርትራውያኖች በኩል ምንድን ነው የሚልን ጥያቄ መመለስ ይኖርብናል። ለምሳሌ ኤርትራውያን ኢትዮጵያ ሄደው ልክ እንደ ሌላው እንደ ኦሮሞው ዜጋው ኢንቨስት ያደርጉ ይችላሉ? የኢትዮጵያ መንግስት ይፈቅዳል ያስተናግዳል? የሚሊዮን ጥያቄዎች መመለስ ይኖርብናል። ከዚሁ ቀጥዬ ለማለት የምፈልገው ምንድን ነው፣ የኢትዮጵያ ያለው መንግስት እስካሁን ድረስ ህዝቡን አላሳተፈም ብያለሁ። እዚህ ላይ የኢትዮጵያ ህዝብ ኤርትራን ወንድሞቻችን ነው ብሎ የከፈለው ዋጋ በጣም ብዙ ነው። እንደኔ አስተያየት 300,000 የኢትዮጵያ ህዝብ ነው የሞተው ኤርትራን ከኢትዮጵያ ትገነጠልም ብሎ። ከዛ ተጨምሮ ደግሞ በዚሁ በሁለተኛው ጦርነት 50,000-60,000 ሰው ሞቷል እና አንድ በህዝቦቹ መካከል እንዲሁም በሃይማኖት መሪዎች ተሳታፊነት አንድ ትልቅ እርቅ መካሄድ ይኖርብናል። ይሄ የይቅርታ የሞቱትን ሰዎች የምናስታውስበት እና እርስ በርሳችን የኤርትራ ህዝብና የኢትዮጵያ ህዝብ ወግ ባለው መሰረት የሚታረቅበት መድረክ መፍጠር ይኖርብናል። በመጨረሻ እንግዲህ ይሄ የኤርትራና የኢትዮጵያ ሁኔታ ዘላቂ መፍትሄ እንዲኖረው በኢትዮጵያ ላይ የዘር ፖለቲካ መሻር አለበት።
ተወያዮቹን ፕሮፌሰር ገብሩ ታረቀኝን፣ ፕሮፌሰር ተከስተ ነጋሽ እና ፕሮፌሰር ሹመት ሲሻኝን አመሰግናለሁ። እንዲሁም አዘጋጁን አሉላ ከበደን። ፕሮፌሰር ሹመት ሲሻኝን ቀደም ሲል ባለማስተዋወቂያ ይቅርታ ጠይቃለሁ። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል ርዕስ እየተካሄደ ያለ ውይይት ነው የሰማችሁት። ይቀጥላል። አሁን ዋና ዋና ዜናውን ቆንጅት ታሰማናለች። ክቡራትና ክቡራን አድማጮች ሰዓታችን እየተጠናቀቀ መሆኑን ፕሮዲውሰሩ እየነገረን ነው። እንግዲህ የምሽቱ ዝግጅታችን በዚሁ አበቃ።
በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጅ ይታይና
እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።
Thank you.